የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ ጥቅምት 12 2012 ዓመተ ምህረት ነው። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል አንዱ እውቁ የፖለቲካ ለውጥ አራማጅና የኦሮሚያ ሚዲያ ኔትወርክ ባለቤት ጅዋር መሐመድ በጸጥታ ኃይሎች ተከብቤያለሁ ብለው መግለጫ ማውጣታቸውን ተከትሎ በኦሮሚያ የተለያዩ ቦታዎች ግጭቶች ተቀስቅሰዋል። ዝርዝሩ እንደደረሰን ይቀርባል። በቅርቡ በአዲዳሃሮ የተፈጠረው የሴቶች ጥቃት ተቃውሞ ሰልፍ መከልከል ተከትሎ በማኅበራዊ ድረገጾች ላይ ይሆኑ የሚል እንቅስቃሴ ተጀምሯል። ከዘመቻው አስተባባሪዎች ጋር ቆይታ ይኖረናል።
ማስተማር የምፈልገው መልእክት ቢኖር ለሴቶች ሁሉም በተለይ እንዲህ አይነት ጥቃት እየደረሰባቸው ለማንም ተናግረው የማያውቁ ካሉ፣ መናገር የሚከብዳቸው ነገር ካለ እኛ ከጎናችሁ ነን። ለሰው መናገር አትፍሩ። ህጉም ከእናንተ ጋር እንዲሆን፣ መንግስትም ህዝቡም ከጎናችሁ እንዲሆን አብረን እንስራ። እናንተ ስትወጡ ነው ሰው የሚያውቀው።
ጸደኔ አባዲን የሰማናት። ዝርዝር ጉዳዩ በምሽቱ ይደመጣል። በሌላ ጉዳይ በቅርቡ የጸደቀው አሰሪና ሰራተኛ አዋጅ ይዘት ምን ይመስላል የሚለውንም እንነጋገራለን። ከሌሎች መሰናዶች ጋር አብሬያችሁ የምቆየው ሀብታሙ ስዩም ነኝ። ከዚያ በፊት ግን ዓለም እንዴት ውላ እንዴት እንዳደረች የሚናገሩ አጫጭር ዜናዎችን ኤደን ገረሞ ታስደምጣችኋለች።
ከዜናዎቹ ጋር ወደ እናንተ መጥቻለሁ። ብሪታንያ ላይ በአንድ የጭነት መኪና ኮንቴነር ውስጥ 39 አስክሬኖች ተገኝተዋል። የብሪታንያ ፖሊስ በገለጸው መሰረት የጭነት መኪናው ግሬስ ውስጥ በሚገኝ ዋተር ግሌድ በተባለ ኢንዱስትሪያል ፓርክ ነው። ቦታው ከለንደን 32 ኪሎ ሜትር ይርቃል። የ38 ጎልማሶችና የአንድ በአስራዎቹ ዕድሜ ክልል የነበረ ልጅ አስክሬኖች ናቸው የተገኙት። የጭነት መኪናው ከቡልጋሪያ ተነስቶ ብሪታንያ የገባው ባለፈው ሳምንት ማብቂያ ላይ ነው የሚል እምነት አላቸው መርማሪዎቹ። የጭነት መኪናውን ነዳ የተባለው የ25 ዓመት ዕድሜ የሰሜን አየርላንድ ተወላጅ በግድያ ተጠርጥሮ ተይዟል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን አሳዛኝ ኩነቱ እንደዘገነናቸው በመግለጫቸው አሳውቀዋል። የሆንግ ኮንግ ምክር ቤት በከተማይቱ ሲካሄድ የቆየውን ጸረ መንግስት ተቃውሞ የቀሰቀሰውን የህግ ረቂቅ በኦፊሴል ሰርዟል። የህጉ ረቂቅ በወንጀል የሚጠረጠሩ ሰዎች ወደ ቻይና ተልከው እንዲዳኙ የሚያደርግ ነበር። ለህጉ መብቀቅ መንስኤ የሆነው በግድያ የተጠረጠረው ሰው ከሆንግ ኮንግ እስር ቤት ተፈቷል። ለታይዋን ባለስልጣኖች እጁን የመስጠት እቅድ እንዳለውም ገልጿል። ይሁንና የተቃውሞ ሰልፈኞቹና ምክር ቤት ውስጥ ያሉት ተቃዋሚዎች የተወሰደው እርምጃ በቂ አይደለም በማለት የአምስቱን ነጥቦች ለመንግስት ከማቅረብ ወደ ኋላ አንልም ብለዋል። ነፍሰ ጡር ፍቅረኛውን በአስከፊ ሁኔታ በገደለው የ20 ዓመት ዕድሜው ቶንግ ኬይ ምክንያት ነው ተቃውሞ ሲካሄድ የቆየው። ከፊል ራስ ገዝ የሆነችው የቻይና ከተማ ሆንግ ኮንግ በወንጀል የሚጠረጠሩ ሰዎችን ወደ ቻይና ለመላክ የሚያስችል የህግ ረቂቅ የነደፈችው ቻንን የመሳሰሉ ተጠርጣሪዎችን መሰረት በማድረግ ነበረ። ቱርክ በሰሜን ምስራቅ ሶሪያ የከፈተችውን ጥቃት ካቆመች በኋላ ቱርክን ከሶሪያ ጋር በሚያዋስነው ድንበር ትልቅ ስኬት ተገኝቷል ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። በቱርክና በሶሪያ ድንበር ትልቅ ስኬት ተገኝቷል። አስተማማኝ ቀጠና ተፈጥሯል። የተኩስ ማቆም ስምምነት ጸንቷል። የኩርዶች ደህንነት ይጠበቃል። ከኛ ጋር በጥሩ መልክ ሰርተዋል። የተማረኩት ዳዕሽ እስረኞች ይጠበቃሉ ብለዋል ትራምፕ በትዊተር ባስተላለፉት መልእክት። የኩርዶች ከሰሜን ኮሪያ የመውጣት ሂደት መጠናቀቁን የዩናይትድ ስቴትስ በመናገሯ የሶሪያውያን ኩርዶች ላይ ጥቃት መቀጠል አያስፈልግም ስትል ቱርክ ትላንት አስታውቃለች። የሆንግ ኮንግ አድማጮች ለሰዓቱ የያዝ ናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁ ታመቹ ዘንድ እንጋብዛችኋለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብሯችሁ ይቀጥላል። ወደ ቀደመው ዘገባ እንሻገራለን። ጋቢና ሴቶች ነው በመቀጠል የሚቀርበው። በቅርቡ በአዲዳሮ የተፈጠረውን የሴቶች ጥቃት ተቃውሞ ሰልፍ መከልከል ተከትሎ በማኅበራዊ ድረገጾች ላይ ይሆኑ የሚል እንቅስቃሴ ተጀምሯል። ኤደን ገረመው ከእንቅስቃሴው ጀርባ ያሉ ሶስት ሴቶችን አነጋግራለች። ዶክተር ሄለን ቴዎድሮስ፣ ወይኒ አብርሃና ጸደኒያ አባዲ ናቸው። ኤደን ገረመው እንደሚከተለው ታስደምጠናለች።
ባለፉት ሳምንታት በአዲድ አሮ ከተማ የፖሊስ አባል የሆነ ተጠርጣሪ ሴቶችን በመድፈር ለቀረበበት ክስ በ6000 ብር ዋስ መለቀቁን ተከትሎ የከተማው ነዋሪዎች ሁኔታው የሴቶችን ጥቃት ያቀለለ ነው በማለት ሰላማዊ ሰልፍ ለማድረግ ያደረጉት ሙከራ ሳይሳካ ቀርቷል። ይሁንና የሴቶች ጉዳይ መለከተናል ያሉ ወጣት ሴቶች ሰላማዊ ሰልፉ እስኪፈቀድ ድረስ በዚህ ጉዳይ ላይ መነጋገሩ መቀጠል አለበት በማለት በማህበራዊ ድረገጾች ላይ በምስል፣ በቪዲዮ፣ በፖስተርና በተለይም ደግሞ የትግረኛ ሃሽታጎችን በመጠቀም ውይይትን ያካሄዱ ይገኛሉ። ለዛሬ በዚህ በማህበራዊ ድረገጽ ቅስቀሳ አድራጊዎች መካከል ወይኔ አብርሃ፣ ዶክተር ሄሎን ተድረስና ጸዲና አባዲን በስልክ አነጋግሬያቸው ነበረ። ወይኔ አብርሃ ስለ እንቅስቃሴው አጀማመር እንዴት ትላለች?
እንደውም መጀመሪያ በአካል አልነበረም የምንተዋወቀው ሶስታችንም። ማህበራዊ ሚዲያ ላይ እኔም ስጽፍ፣ ሄለንም ስጽፍ፣ ጸዲናም ስጽፍ ኮንታክት ማድረግ እንዳለብን አመንንና ስልካችንን ተለዋወጥን። ከዛ በኋላ ስለዚህ ጉዳይ ማውራት ምን መስራት እንደምችል መወያየት ጀመር። በዛ ነው የተጀመረው። ዋናው ለዚህ ካምፔይን ምክንያት የሆነ የአዲድ አሮ ጉዳይ አይደለም። ሄለንም በሙያ ዶክተር ስለሆነች ብዙ ነገሮችን ታያለች፣ እኛም ብዙ ጥቃቶችን ስንሰማ እንውላለን። ግን በሚያሳዝን ሁኔታ ማህበረሰቡ ከዚህ ጉዳይ ጋር በጣም የተላመደ ይመስላል። አይደነግጥም፣ አይደንቀውም። ስለ ሌላዋ ነገር ሲወራ እናያለን። ፌስቡክ ላይ ስለ ብዙ ነገር ይጻፋል፣ ስለ አለባበስ ሳይቀር ስለ ብዙ ነገር ሲወራ ይውላል። ስለዚህ ጉዳይ ግን አይጻፍም፣ አይወራም። በዳዩ ሳይሆን ብዙ ጊዜ ትኩረት የሚያገኘው ወይም እንዲሸማቀቅ የሚደረገው ተበዳይዋ ናት። እሷ ላይ ነው ጫናው የሚበረታው። ተጠቂዋን መልሶ የሚያጠቃ ባህል ነው ያለን። ይሄንን ነው የአሲድ ጥቃት አለ። እስካሁን ብዙ ሴቶች ላይ አሲድ ፈሷል እና ግን ምን ላይ እንደደረሰ አጥቂዎቹ የተሰጣቸው ፍርድ ምን እንደሆነ እስካሁን ምንም የተገለጸ ነገር የለም እና ሕግም ላይ ክፍተት አለ ብለን እናምናለን። ስለዚህ በዚህ ጉዳይ ላይ የሚመለከታቸው አካላት የሴቶች ጉዳይ የሚሆን የሴቶች ማህበርም ይሁን የሕግ አካላት የሚሆኑ የፍትህ አካላት ይሄ ነገር ትኩረት ሰጥተው እንዲሰሩበት። ስለዚህ ለምንድን ነው እስካሁን ዝም ያልነው? ከዚህ በኋላ ግን ዝም ማለት የለብንም ብለን ድምጻችንን ለማሰማት ነው። ይሄ ነገር ደግሞ ፌስቡክ ላይ ጽፈን የሚቆም ነገር ሳይሆን ይሄ ማህበር ወደ ተሻለ ነገር አድጎ ነገ ለሴቶቻችን መከታ መሆን፣ ድምጻቸውን ማሰማት ላልቻሉ ድምጽ ለመሆን ነው።
የጥቃት ሰለባ የሆነች ሴት እንድታፍር፣ እንድትሸማቀቅና ይባስ ብሎም በዳዩን አግብታ የምትኖርበት ባህል አለ። ይህ ደግሞ ይበቃል፣ አታገባውም፣ ፍቅር አይበድልም እያሉ በየቀኑ በተለያዩ ሃሽታጎች ውይይቶችን እያካሄዱ መሆኑን ዶክተር ሄለን ቴድሮስ ታስረዳለች።
እሺ፣ አሁን በማህበራዊ ድረገጾች እያየን ያለነው ካምፔይን ምንድን ነው? እሺ አሁን በማህበራዊ ድረገጾች እያየን ያለነው ካምፔይን ምንድን ነው? የሆነው ነው የሰጠነው ስም። የሆነው የትግርኛ ቃል ነው፣ ትርጉሙ ይበቃል ነው። ሴት ልጅ ላይ የሚደርሱ ጥቃቶችም ይቁሙ ነው እያልን ያለ ነው። ስለዚህ አሁን መጀመሪያ እንዴት ነው እኛ የሴት ላይ የሚደርሰውን ጥቃት መስማት ደክሞናል። አስፈላጊውን እርምጃ እየወሰደ አይደለም፣ መደረግ ያለባቸውን ነገሮች እየተደረጉ አይደሉም ብለን መጀመሪያ ያሰብነው ምንድን ነው ሰላማዊ ሰልፍ ለማድረግ ነበር የታሰበው። አልተፈቀደልንም በተለያየ ጉዳይ ምክንያት። ሲፈቀድልን ሰልፉ ድረስ ሶሻል ሚዲያው ይሄ እንቅስቃሴ ይቀጥል ተባብለን ተስማማን። ስለዚህ የሆነው በሚለውን ስም ነው መንቀሳቀስ የጀመርነው። ስለዚህ ሆኖ የሴቶች ጥቃት ይቁም ነው ሀሳቡ። በዛ ሀሳብ ውስጥ ግን ምንድን ነው በየቀኑ አሁን ሰልፉ መች እንደሆነ አናውቅም በእርግጠኝነት፣ ግን እስከዛ ቀን ድረስ በየቀኑ የተለያዩ ኢሹዎችን እያነሳን ነው የምናወራው። ምሳሌ ዛሬ ምንድን ያወራ ነው ፍቅር ጥሩ ነገር ነው እንጂ በፍቅር ምክንያት የፍቅር ጓደኛ ላይ አሲድ መደፋት እንደሌለበት፣ የትዳር ጓደኛ በስመ ፍቅር የሚደረጉ ጥቃቶችን እንዳለብን ነው ዛሬ ስንወያይ ነበረው። ትናንትና ያወራነው አሁን አይተጠቅመልን የነበረ የትናንትናው ሀሽታጋችን የተጠቀምነው ለምንድን ነው አይተጠቅመልን? ትግራይ ውስጥ የተለመደ ነገር አለ። አሁን አንድ ሴት ልጅ ከተደፈረች በኋላ ሕግ ቦታ ከመሄድ ይልቅ እንደ ሽምግልና ተደርጎ የደፈረ ወንድ ሴቷን እንዲያገባ ከዛ እንድትኖር ነው የሚደረገው። ስለዚህ ይሄ ነገር ጠቅልላ ነው የሚባለው በትግርኛ። አይተጠቅለልን ነበር ያልነው እኛ ደግሞ ትዳር አትመሰርትም በዚህ መንገድ ትዳር አትመሰርትም ብለን ትናንትና አውርተናል።
የዚህ እንቅስቃሴ አባል የሆነችው ጸዲና አባዲም መንግስትም ሆነ መንግስታዊ ያልሆኑ ድርጅቶች በዚህ ጉዳይ ላይ ለውጥ ለማምጣት ፈጠራ የታከለበት መንገድ መቀየስና በቋሚነት መስራት እንዳለባቸው ታሳስባለች።
ከህዝቡና ከመንግስት በተጨማሪ እንደዚህ ሴቶች ላይ የሚሰሩ ብዙ ድርጅቶች አሉ። የመንግስት የሚሆኑ በኤንጂኦ ደረጃ ቀጣይ የሆነ ስራ እንዲሰሩ እንፈልጋቸዋለን። የሆነ በዓል ሲኖር የሆነ አዲስ ኬዝ ባጋጠመ ቁጥር ይህንን ጉዳይ ማንሳት አይጠበቅባቸውም። ሁሌ ስራቸው እሱ እንደሆነ ማስታወስ እንፈልጋለን። ከዛ በተጨማሪ ደግሞ አዳዲስ መንገዶች እንዲጠቀሙ ማሳየትም ፈልገን ነው እንዲህ እየጀመርነው። በማህበራዊ ድረገጾች ላይ ብዙ አይነት ሰው ማግኘት ይችላሉ። በብዙ አይነት መንገዶች ሰውን መልእክቱ እንዲገባው ማድረግ ይችላሉ። ግን ካሁን እንደዚህ አይነት እንቅስቃሴ አላየንም። ሰውም እየተሰላቸ ነው። ስለዚህ በየጊዜው እንቅስቃሴ እያደረግ ሰውን ማነቃቃት እንደሚችሉ ማሳየት እንፈልጋለን። አሁን ይህን እያሰብነው አሁን በዚሁ ሰልፍ እስኪፈቀድ እንቀጥልና በራሳችን ተሰባስበን ለሴቶች መብት የሚጠበቅ ህጋዊ የሆነ ድርጅት መመስረት እያሰብን ነው።
ዶክተር ሄለንም የሴቶች ጉዳይ ከዚህ በላይ የተገፋ ሊቆይ አይችልም ትላለች።
ሰው እንዲነጋገርበት እንፈልጋለን። የመንግስት አካላት ላይ ጫና መፍጠር ነው የምንፈልገው። ከዛ አልፎም ግን ለውጥ መምጣት መቻል አለበት። የህብረተሰቡን አስተሳሰብ መቀየር መቻል አለብን። ህግ ላይ ያሉ ክፍተቶች እንዲስተካከሉ እንፈልጋለን። ስለዚህ ይሄ ያሰብነው ሲቪክ ሶሳይቲ አለ። ያየ ሙያ የተሰባሰብን ጓደኛሞች ነን ያለ ነው። አሁን ሶስታችንም ሆነን ብዙ ቢሮዎችን ስናናገር ነበረ እዚህ ጉዳይ ላይ ያገባቸዋል ብለን ያሰብናቸው ሲነግሩን የነበረው ምክንያት አሁን ጊዜው አይደለም ነው፣ አገሪቱ ያለችበት ሁኔታ ምቹ አይደለም ነው የሚባለው። ስለዚህ መንግስት መች ነው ለሴቶች ጉዳይ ጊዜው የሚሰጠው? ነገ አይደለም፣ ምን ከነገ ወዲያ አይደለም፣ ዛሬ ነው። ልክ ከሌሎች ጉዳዮች እኩል የሴቶች ጉዳይን ትኩረት እንዲሰጠው መንግስት እንፈልጋለን።
በመጨረሻም ጸዲና አባዲ የጥቃት ሰለባ የሆኑ ሴቶች ወደ ህግ ጉዳያቸውን እንዲያቀርቡ ጥሪዋን ታቀርባለች።
ማስተማር የምንፈልገው መልእክት ቢኖር ለሴቶች ሁሉም በተለይ እንዲህ አይነት ጥቃት እየደረሰባቸው ለማንም ተናግረው የማያውቁ ካሉ፣ መናገር የሚከብዳቸው ነገር ካለ እኛ ከጎናችሁ ነን። ለሰው መናገር አስብ ህጉም ከእናንተ ጋር ይሁን፣ መንግስትም ህዝቡም ከጎናችሁ እንዲሆን አብረን እንስራ። እናንተ ስትወጡ ነው ሰው የሚያውቀው።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። የሰብአዊ መብት ተሟጋቹ ጀዋር መሐመድ ጠባቂዎችን ትናንት ሌሊት ከስራቸው በኃይል ለማንሳት የተደረገውን ሙከራ እንቃወማለን የሚሉ ወጣቶች ዛሬ በአምቦ ከተማ ሰላማዊ ሰልፍ ማድረጋቸው ታውቋል። ፖሊስ ሰልፉን ለመበተን በተኮሰው ጥይት 3 ወጣቶች ቆስለዋል። በአምቦ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑም ተሰምቷል። ሰልፉን ተከትሎ ወጣቶቹ መንገድ በመዝጋታቸው የትራንስፖርትና ንግድ እንቅስቃሴዎች ቆመው አርፍደዋል። የከተማዋን ፖሊስም ሆነ ሌሎች ባለስልጣናትን በስልክ ለማግኘት ያደረግኩት ጥረት አልተሳካም ብሏል። ናኮር መልካ ተጨማሪ ዘገባውን እንደሚከተል ያስደምጠናል።
ዛሬ ጠዋት ከአንድ ሰዓት ጀምሮ በአምቦ ከተማ አውራ ጎዳና ላይ የተሰበሰቡ ወጣቶች የተቃውሞውን ሰልፍ ምክንያት እንዲህ ይገልጻሉ። ዛሬ የወጣንበት ምክንያት በውጭ ሀገር ሆኖ ሲታገልልን የነበረው ጀዋር መሐመድ ላይ የተቃጣው ተግባር ትክክል እንዳልሆነና ለመቃወም ነው የወጣ ነው።
የሰልፉ ዓላማ እንደሚታወቀው ሰሞኑ ጠቅላይ ሚኒስቴራችን ንግግር አድርገው ነበር እና በሶሻል ሚዲያ እንደምናየው ደግሞ አክቲቪስት ጀዋር መሐመድ የኦኤምኤን ስራ አስኪያጅ ከማታ ጀምሮ ጥሩ ሁኔታ እንትን አይደለም። እሱ ቦዲጋርድ መኖሪያ ቤቱ አካባቢ ቦዲጋርዶቹ በማታ እንዲለቁ እንደተባለ ነው። ይሄ ደግሞ ሙሉ በሙሉ ወጣቶችን አስቆጥቷል።
ጀዋር መሐመድ ኦሮሞ ማንዲሳ ቀብሰውት ጉያ ከሌሳ ሙሚች ሚኒስቴራ ፓርላማ ረቲ።
በትናንትናው የጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት ንግግር ላይ አንዳንድ የሚዲያ ተቋማት ላይ እርምጃ እንወስዳለን ብለዋል። ይህ ንግግር ጀዋርን እንደሚመለከት ያወቅ ነው። ባለፈው ሳምንት ኢዜማና አብን የተባሉ ድርጅቶች ኦኤምኤን ይዘጋልን በማለት ለኢትዮጵያ ብሮድካስት ባለስልጣን ማመልከቻ አስገብተው ነበር።
አቢ ኑራ ጩፈሙቀ በኦኤምኤን ንጀዳኒ ብሮድካስቲንግ ጥየተን ይቱረኒ
ጀዋር አይናችን ነው፣ በጀዋር ላይ የተቃጣ ጥቃት በቄሩ ላይ የተቃጣ ነው የሚሉ መፈክሮችም ሲሰሙ ነበር። ነበር። የክልሉ ፖሊሶች ሰልፉን ለመበተን ባደረጉት ጥረት ተኩስ በመክፈታቸው እኔን ጨምሮ 3 ወጣቶች ቆስለዋል ያለኝ አንድ ስሙ እንዳይጠቀስ የጠየቀ ወጣት በአምቦ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑን ተናግሯል። የተመታሁት አዋሮ ዩኒቨርሲቲ ፊት ለፊት ነው። ፖሊሱ ሲያነጣጥርብኝ 2 የተገለባብጬ ሸውጄው ነበር። በ3ኛው ላይ ወድቄ ስነሳ ተኮሰብኝ። ከዛ ትከሻዬ መታኝ። አሁን ሕክምና አግኝቻለሁ። ወጣቶቹን ለማከም ከሚሯሯጡ ሐኪሞች መካከል ዶክተር ፍራውል ወጣቶቹ ላይ ደረሰ ስለሚሉት ጉዳት አብራርተዋል። እስካሁን በአምቦ ሆስፒታል አልጋ ላይ ተኝተው እየታከሙ ያሉት 3 ሰዎች ናቸው። 3ቱም በጥይት ነው የተመቱት። አንዱ ሆዱ ላይ ነው የተመታው። አሁን ቀዶ ጥገና እየተደረገለት ይገኛል። 2ኛው ጀርባው ላይ ነው የተመታው። 3ኛው ደግሞ ትከሻውን ነው የተመታው። ለ3ቱም የሕክምና ክትትል እየተደረገላቸው ነው።
ያለ አርገታጅሩ
የመሳሪያ ድምጽ መሰማቱን ተከትሎ ወደ ከተማው የሚያስገባና ከአምቦ የሚያስወጣ መንገድ በሰልፈኞቹ ተዘግቷል። በየመንገዱ ጎማ ሲቃጠልም ተስተውሏል። የትራንስፖርትም ሆነ ንግድ እንቅስቃሴ የቆመ ሲሆን የመንግስትና ግል መስሪያ ቤቶችም መዘጋታቸውን ተዘዋውሬ ለማየት ችያለሁ። ከአዲስ አበባ ወደ ምዕራብ ኢትዮጵያ የሚጓዙ መንገደኞችም በመንገዱ መዘጋት መጉላላታቸውን ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ መንገድ አልተከፈተም፣ የወትሮ እንቅስቃሴም አልተጀመረም። ከሰልፈኞቹ መካከል የመፍትሄ ሀሳብ ነው የሚሉትን እንዲህ ይገልጻሉ። መንግስት አሰራሩን አስተካክሎ ለኦሮሞ ህዝብ ጥያቄ መልስ መስጠት አለበት።
ያለው እስከ ላይ ድረስ ያለውን ነገር ቢስተካከል ይሄንን ሊያቀዘቅዞ ይችላል።
በዚህ ጉዳይ ዙሪያ ምላሽ እንዲሰጡኝ ወደ ከተማው ከንቲባ ጽህፈት ቤት ሄጄ ነበር። ሆኖም ጠባቂዎቹ አናስገባም ስላሉኝ ላገኛቸው አልቻልኩም። በተደጋጋሚ ስልካቸው ላይ ብደውልም ስልካቸው ዝግ በመሆኑ ያደረግኩት ጥረት አልተሳካም። የከተማው ፖሊስ አዛዥ ጋም በተደጋጋሚ ብደውልም ስልካቸው እንዲሁ ዝግ በመሆኑ ላገኛቸው አልቻልኩም። ከዛሬ ማለዳ ጀምሮ የመንገድ መዘጋት ተግባር በሌሎች አንዳንድ የኦሮሚያ ከተሞች እንዲሁም በአዲስ አበባ መግቢያና መውጫ ላይ መስተዋሉን የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም የተግባሩ መነሻ አክቲቪስት ጀዋር መሐመድ ለተከታዮቻቸውና ለደጋፊዎቻቸው ያስተላለፉት ልታሰር ነው፣ ጥቃት ሊደርስብኝ ነው የሚል መልእክት ነው ካሉ በኋላ በፖሊስም ሆነ በመንግስት ምንም የተወሰደባቸው እርምጃ የለም ሲሉ ገልጸዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ።
ናኮር እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው በመተላለፍ ላይ የሚገኘው። አሁን ወደ ትግራይ ክልል እናቀናለን። የትግራይ ህዝብ ህልውናና ደህንነት አደጋ ውስጥ ለማስገባት ከአሁን በፊት መሰራቱን ይህም መከላከል ተችሏል፣ አሁንም ሰላም ለመጠበቅ የክልሉ መንግስት እየሰራ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳደሩ በወቅታዊ ጉዳዮች ላይ ከጋዜጠኞች የተነሳላቸውን ጥያቄ መልሰዋል። ቃለመጠይቁን ሙሉጌታ ጽባ ተከታትሎታል፣ እንደሚከተለው ይቀርባል።
የትግራይ ክልል ምክትል ርዕሰ መስተዳድርና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ የመንግስታቸውና የፓርቲያቸው ጉዳዮች አስመልክቶ በዛሬው ዕለት ከጋዜጠኞች ለተነሳላቸው ጥያቄዎች መልስ ሰጥቷል። በክልሉ ባለፈው አንድ ዓመት ተቋማዊ ለውጥ ለማስመዝገብ በቀበሌዎች ከ3200 በላይ አዳዲስ ምሩቃን ወጣቶች በቋሚነት በመቅጠር የህዝብ አገልግሎት ለማቀላጠፍ መሰራቱን ተናግሯል። እንዲሁም ምሁራን ባሳተፈ መልኩ የወረዳዎች አደረጃጀት ለመቀየር እየተሰራ መሆኑን አስረድቷል። በምርጫ 2012 ጉዳይም ዶክተር ደብረጽዮን ሲናገሩ ምርጫ በህገ መንግስቱ መሰረት መካሄድ እንዳለበት በተደጋጋሚ ስንገልጽ ቆይተናል፣ በአሁኑ ጊዜም የፌዴራል መንግስት በጉዳዩ ላይ መሻሻሎች እያሳየ ነው ብለዋል።
ስለዚህ ለሀገሪቱ ቀጣይ ጉዞ አስፈላጊ ነው። ዝም ብለው 5 ዓመት ስለሆነ ዝም ብለን ምርጫ እናካሄድ ብቻ አይደለም፣ ለሀገሪቱ ቀጣይ እድገትም የሚወስንና አሁን መሀል ላይ የተፈጠሩ ነገሮች፣ ችግሮች እልባት ያገኛሉ ነው። ስለዚህ ለሀገሪቱ በጣም ይጠቅማል፣ ለሰላሙም፣ ለቀጣይ ኢኮኖሚያዊ እንቅስቃሴም ለእድገቱም። ካልሆነ ትርምስ ነው የሚሆነው ነው የምለው። ምርጫ ያው ህጉን በመጣስም ትርምስ ሊፈጠር ይችላል፣ አቅጣጫ በመሳትም ኦሬት ላይ አቅጣጫ በመያዝም እንዳለ ነው። ሁሉም ነው የሚተረመሰው፣ እንደ ፌዴራል አይደለም ክልሎችም ጭምር። ስለዚህ መፍትሄው ነው ነው ህገ መንግስታዊም ነው ግን መፍትሄው ነው። አሁን ላለው ችግራችን መፍትሄው ምርጫው ነው። ከችግራችንም ተነስተን ነው ማየት ያለብን ይሄ ጉዳይ። አሁን ካለው ያለየለት አካሄድም መፍትሄው እሱ ነው። ከሌላው ምርጫስ የተለየ ምርጫ ነው ይሄኛው። አቅጣጫም የሚያስቀይር የመቀጠል ነው ወይ የሚያስቀይር ዘብስ ከዛ ደረጃ ድረስ ለኛ ወሳኝ ነው። ይሁን አዲስ ምዕራፍ ለከፍተ የሚችል መድረክ እንደሆነ ነው እናስበው።
በውህድ ፓርቲ ጉዳይ ከዚህ በፊት ህወሓት ቀንደኛ ተዋናይ ነበር ለምን አሁን ተቃዋሚ ሆነ የሚል ጥያቄ ምላሽ ሲሰጡም አራቱ የኢሃዴግ አባል ድርጅቶች የነበራቸው ፕሮግራም አንድ አይነት ነበር ከቋንቋ መለያየት ውጭ አብዮታዊ ዲሞክራሲ የሚከተሉ ነበሩ ያሉ ሲሆን በዛን ጊዜ መዋሃድ እንደሚያስፈልግ እንገልጽ ነበር ብለዋል። በአሁን ጊዜ ግን የግንባሩ አባል ድርጅቶች ፕሮግራሙ አያስፈልግም ይላሉ ባሉበት ጊዜ መዋሃድ ትክክል አይደለም በማለት ገልጸዋል።
አሁን የተነሳ ያለው ግን ከሐዋሳ ውሳኔ ውጪ የሆነ ካይራ ሆናል። የሐዋሳ ውሳኔ አንዱ ምንድነው ፕሮግራማችን ማልቀየርንም ነው የኢሃዴግ የድሮ የአብዮታዊ ዲሞክራሲ የሚባለው ፕሮግራም ነው። ተደጋጋሚ በተለያየ ጊዜ መስማው ርዕት ዓለም ይባላል። ርዕት ዓለም አይደለም አብዮታዊ ዲሞክራሲ ፕሮግራም ነው። ይሄ ፕሮግራም ይከተላል ነው ያልነው። አሁን ፕሮግራሙ እየተቀየረ ነው አብዮታዊ ዲሞክራሲ አያስፈልግም የሚል። ስለዚህ ፕሮግራም ለውጥ አለ ማለት ነው። ሐዋሳ ላይ ተቀየረም ሐዋሳ ጉባኤ ላይ ፕሮግራማችን ይዘን እንቀጥላለን ነው። ስለዚህ ወደቱ ይሄን ፕሮግራም ተይዞ ነው አብዮታዊ ዲሞክራሲ የተወሰነው ይሄ ነው የሆነ ያለው አሁን ሌላ ነው ማለት ነው። ስለዚህ ፕሮግራም ለውጥ አለ። የፕሮግራም ለውጥ ካለ የይዘትም ልዩነት እየመጣ ነው። ስለዚህ ህወሓት ያነሳለው ይሄ ነው ፕሮግራማችን አንድ በነበረበት አሁንም አንዱም ሆነን ስቲል እንቀጥል ባይሽ ነን በውደት ወይም ቀየር ካለም ያው ቀያይረን ማለት ተስማምተን ካልሆነ የሐዋሳው ውሳኔ አብዮታዊ ዲሞክራሲ በግላጭ ይከተላል ብለን የወሰነው ይሄ ቀየር ካል ጉባኤ ያስፈልገናል ማለት ነው።
የኢሃዴግ አጋር ድርጅቶች ተብለው የሚጠሩትን ያገለለ ውሳኔ ካሁን በፊት ይሰጥ ነበር የሚሉ ሰዎች አሉ። በዚህስ ያለው ታስተያየት ተብለው በኢትዮጵያ ከዚህ ቀደም በነበሩ ስርዓቶች የብሔር ብሔረሰቦች መብት ተገልሎ ነበር ባለፉት 28 ዓመታት ግን የራሳቸው መብት በራሳቸው እየወሰኑ መጥተዋል በማለት ገልጸዋል። ነገር ግን በኢሃዴግ አባል ድርጅቶች አካል መሆን የሚል ከሆነ በሐዋሳ የኢሃዴግ ጉባኤውን ከዛ በፊት በነበረው ስብሰባዎች አጋር ተብለው የሚጠሩ በድርጅቱ እንዲገቡ ውይይት እየተካሄደ እንደነበረ ገልጸዋል። የትግራይ መንግስት ለጦርነት እየተዘጋጀ ነው ሰራዊቱን በብዛት ያሰለጠነ ነው የሚል ቀዳሚለት የትግራይ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሀ የድርጅታቸው አቋም ለማስተዋወቅ በተዘጋጀው መድረክ ተናግረው ነበር። በዚህ ጉዳይም ያለው ታስተያየት ተብለው ዶክተር ደብረጽዮን ተጠይቋል። የትግራይ ህዝብ ደህንነትና ህልውና ለመጠበቅና እንዲሁም ከተለያዩ አቅጣጫዎች ለሚሰሙ የጦርነት ፉከራዎች ጦርነትም ከሩቅ ለማስቀረት ተዘጋጅተናል ብለዋል። ከሌላ አካል ጋር ለመዋጋት ግን አልተዘጋጀንም። ይህም ፖለቲካችን ይሁን ህዝባችን የማይፈቅደው ጉዳይ ነው ሲሉ ገልጸዋል።
ይህ ምልክቶቹ ሲፉከር አልነበረም። እንዲህ አሁን እንትን ቢልም እንጨብጣለን እየተባለከው ነገር ነበር። እኛ ልንጨብጥ አንችልም። የሚጨብጠንም የለም። ይቅርና የሆነ ሽፍታ የፈለገ ኃይል ማለት ነው። የራስህን ሰላም የራስህን ደህንነት የሰው ህይወትም ንብረትም ለመጠበቅ ታስቦ የተደረገ ዝግጅት ነው። ተልእኮ ይሄ ነው። ተሻግሮ ወሮ ይህን ነጻ እናወጣለን የሚል ነገር የለውም። ስራ አለብን፣ የልማት አለብን፣ በግብርናውም ደህንነት አለብን፣ በኢንዱስትሪውም የስራ እድሉም የመልካም አስተዳደሩም ብዙ ችግሮች አለን። እሱን እንሰራለን። የመንግስት ስራ የህዝቡም ከዚህ የሚጠበቀው ከድህነት የመውጣት እንጂ መሳሪያ ታጥቆ መፈለም አይደለም። ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ እንደ ወልቃይት ይላል፣ እንደ ጸገዴ የሚል ሀይል አለ። በግላጭ የወጣ ካልሆነ በጉልበት እንወስዳለን ተብሏል። በጉልበት የሚወሰድ ነገር የለም ነው። የመብት ጉዳይ ስለሆነ አትሞክሩት ነው መልእክቱ። ከሞከራችሁ ደግሞ ጥፋት ነው። ሁሉም በስርዓት ይሄድ ነው። ህጋዊ በሆነ መልኩ ጥያቄም ካለ ህጋዊ መንገድ፣ ቅሬታም ካለ በመድረክ። በጉልበት የሚባል የለም። እኛ ደግሞ ስንት ጉልበተኛ እናውቃለን። ከደርግ በላይ ጉልበተኛ አልነበረም። ደርግን ያንኮታኮተ ህዝብ እኮ ነው ያለ። ስለዚህ ምንም ሌላ ዝግጅት የሚያስፈልገው አይደለም። ድሮም ዝግጁ ነው እና የሚባሉት ይሄ ማአት ሚሊዮን አለ ያው ህዝቡ ነው እየተቆጠረ ያለው። ህዝቡ ግን ዝግጁ ነው። 1 ሚሊዮን ሰራዊት አይደለም 6 ነው ያለው። 6 ሚሊዮን ትጥቃለን ግን አላልንም። ህዝቡ ዝግጁ ነው ለመብቱ ማለት ነው።
ባለፈው እሁድ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በመቀለ ጎዳናዎች በእግር መንቀሳቀስ እንደሚፈልጉና ይህም እንዲሆን ህዝብና የሃይማኖት መሪዎች እንዲጸልዩ ስለተናገሩት ጉዳይ ለምክትል ርዕሰ መስተዳድሩ ተጠይቀዋል። ኤርትራውያን በተለያዩ የትግራይ ከተሞች እየኖሩ ይገኛሉ። ከህዝቡም ጋር በሰላም እየኖሩ ናቸው። የህዝብ ለህዝብ ግንኙነት እንዲጠናከር ጥሪ ያቀረብን ቆይተናል ያሉ ሲሆን ይህ ሰላም ዘላቂ እንዲሆን ተቋማዊ በሆነ መንገድ ሊሄድ ይገባል ብለዋል። ፕሬዚደንት ኢሳያስም ድንበሩን ከፍተው በመኪና ቢመጡ እንቀበላቸዋለን ሲሉ ተናግሯል።
ገና ስለሆነ የድሮ ያልተዘጉ አጀንዳዎች አሉ፣ ውሳኔዎች አሉ። ስርዓት ገና ሊያዙ ለዚህ ስርዓት እንዲይዙ እኛም እንፈልጋለን። እንደ ትግራይ ማለት የፌዴራል ጉዳይ ነው የእኛም ጉዳይም ነው። ለዚህ ስርዓት እንዲይዝ ህጋዊ እንዲሆን ተቋማዊ እንዲሆን ዓለም አቀፋዊ እንዲሆን ሁሉም የተሳተፈበት እንዲሆን መስመር ይዞ እንዲዘጋ የቆየው ከዛ ወደ አዲሱ ምዕራፍ አብረን ሰላማችንን ማስጠበቀን በልማት ተደጋግፈን እንሄድበት በንግድ ተሳስረን የምንለማበት ሁላችን እንጠቅምበት ሁኔታ እንዲፈጠር ነው የምንፈልገው ግን መዘጋት የሚገባቸው ደግሞ እንዲዘጋ ስለዚህ ይሄን ነው እኛ የምንጓጓው ነው እኛ መንገዱ በአየር ከመሆን እንደተባለው በእግር በመኪና ወደ መቀሌም ወደ ሌሎች ከተሞችም ሊመጡን ፈልጋለን ፕሬዝዳንቱ መንገድ ከተከፈተ አይሮፕላን ያስፈልግም ማለት ነው በእግር በመኪና ከመጡ ያው በእግር መጥቷል ማለት ነው ብዙ ከተሞችም ያያሉ መቀሌንም ያያሉ ማለት ነው ስለዚህ ይሄ እንዲሆን ነው ፍላጎታችን መቼ ይሆናል ሌላ ነው ወይ ጸሎትም አይጠቅምም የሚል የለኝም በጸሎትም ሁሉም ቢደግፍም ጥሩ ነው ዋናው ግን የመንግስት ስራ ነው ነው ብለን እናምናለን
በመቀለ ከተማ ባለፈው ሳምንት ስለተከለከሉ ሰልፎች ተጠይቀው የክልሉ መንግስት ስለጉዳዩ መረጃ እንዳልነበረው ተናግረው ለከተማው አመራሮች ስለሁኔታው ለማጣራት መጠየቃቸው ገልጸው ሰልፎቹን እንዲካሄዱ የሚያስፈልጉ ኃላፊነት የሚወስድ አካል ነው የተጠየቁት የሚል ምላሽ ማግኘታቸውን ነው የገለጹት ሰላማዊ ሰልፍ ማካሄድ ግን የዜጎች መብት ነው ሰልፍ የሚፈልግም በየቀኑም ቢሆን የማድረግ መብት አለው በማለት ገልጸዋል የሴቶች ጥቃት በመከላከል ዙሪያም ከጥቃት መከላከል በተጨማሪ የሴቶች ተጠቃሚነትና ተሳታፊነት ማሳደግ ይገባል በማለት ተናግሯል። አራት ሰዓታትን የወሰደው የዶክተር ደብረጽዮን ወቅታዊ ጉዳዮች ላይ ለጋዜጠኞች የሰጡት ቃለ ምልልስ 2012 ለኢትዮጵያ ወሳኝ አመት ነው በማለት ተናግሯል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ እስካሁን ድረስ አብራችሁ ነበረ። አብራችሁን ስለነበራችሁ እናመሰግናለን። የዛሬው መሰናዷችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። ሀብታሙ ስዩም ሳስተናግዳችሁ ነበር። ሞክቤሊያ ቤሮ ደግሞ ዛሬ በቴክኒክ ምህንድስና አብረን ቆይቷል። ደህና ደሩ። እናመሰግናለን።
ኩን ራዲዮ ሰገለ አሜሪካ